dhinac kumugan dhigistaal waa anaga taas taan mar kale kulmi doono sida ayga nabadgelyo.
ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምጽ ዛሬ ምሽት ሁለት መሰናዶዎች ይዘን መተናል። በመጀመሪያው ዘገባ ወደ ወሎ እንሻገራለን። በአምባሰል ወረዳ ወደምትገኝ አንዲት ቀበሌ ከመስፍን አራጊ ጋር እናመራና በመሪማ አርጋው ቤት እንታደማለን። በዚያ ፋጢማ ቆሬ የተሰኘውን ለመውለድ ለደረሱ ነፍሰ ጡር እናቶች የሚደረገውን ልዩ ስነ ስርዓት እንቃኛለን። ተመልሰን ስንመጣ ደግሞ አዲስ አበባ ስዊድንና አሜሪካ የሚወስደንን ሌላ ጉዳይ እንሰማለን። የሙዚቃ ግብዣ ማይዘነጋም። ሀብታሙ ስዩም በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁን ቆያለን። መስፍን ይቀጥላል።
ወይዘሮ ፋጥማ ሙሂና ጎረቤቶቻቸው የማይቀሩበት ትልቅ ጉዳይ አለባቸው። ለመውለድ ቀናት ከቀሯት መሪማ አራጋው ጋር ተራራ በሚገማሸርበት ዳገት ልባቅልጦ ቁልቁለት ጉልበት በሚሰልብበት ተፈጥሮ ማራኪ በረከቷን ያለስስት በሰጠችበት አምባሰል ወረዳ 03 ቀበሌ ጫንጮጎጥ ወይዘሮ መሪማም ባህል ያቆየውን አገር ያላመደውን እንደወጉ ለመፈጸም ደፋ ቀና ያለች ነው።
እንመጡ እንግዶች የቀበሌ የድበርቲ የአገር አሊውዳ ጀማልቲ ልጅ
ጸሎት የሚያደርሱ ማለት ናቸው።
እነሱ ለቤት ዱዓ በአገር ባል ዱዓ የሚያደርጉ ማለት ነው።
ለምንድን ነው በዚህ ሰዓት ልጣሪያቸው የፈለግሽው?
በአሁኑ ሰዓት ልጣሪያቸው የፈለግኩት ያው የፋጢማ ቆሪ የሚባል የአገር ባል ለወልድ ስለሆነ ለልጅ ዱዓ እንዲያደርጉልኝ።
በወሎና አካባቢው ለመውለድ ቀናት የቀሯት እናት ደግሳ ከወዳጅ ዘመዶቿ ጋር መልካም ምኞት የምትለዋወጥበት ባህላዊ ትውፊት ነው ፋጢማ ቆሬ። የስሟ አመጣጥ በቅጡ ተጠንቶ ባይሰነድም የአካባቢው ኗሪ ግን የራሱ መገለጫ አድርጎት ለዘመናት ዘልቋል። ለዚህም ነው ነፍሰ ጡሯ መሪማ ደከመኝ ሳትል መድከሟ። ለሷ ይቺ ቀን ልዩ ናትና እናም ከፈጣሪና ከወላጆቿ ቀጥላ የምታከብራቸውን ሰዎች የማስተናገድ ኃላፊነት ወድቆባታል።
ኩት ያው የነን የአገር ባህል ወዳጃ የሴቶቹ ድበርት ሲገቡ መለያ ባህላችን ነው።
ስለዚህ እዚህ ቤት ውስጥ ጸሎት እየተደረገ መሆኑን ማሳያ ነው ማለት ነው።
ማሳያ መለያው እንትኑ የባህል የመለያው ነው።
ለእንግዶችሽ በምን በምን ተዘጋጅተሽ ነው የምትጠብቂያቸው?
ለእንግዶች የተለየ እንጀራና ወጥ ቡቅር የሚባል ያገር በእንደጠላ ቡቅር ያድርጊ
የማያሰክር መጠጥ።
አዎ የማያሰክር ያው እነሱ የሚያስፈልጋቸውን ነገር አድርጊ ጠብቃቸው።
አሁን ሁሉን ነገር ስታዘጋጅ የረዳሽ ሰው ነበር?
አዎ ጎረቤቶች አቅራቦች ጓደኞች ያረፍቱኛል ስራው ላይ።
ብዙም አልቆየም በድሜ ጣና ያሉ በሰልፍ የተደረደሩ እናቶች ወደ መኖሪያ ቤቷ ግቢ ዘለቁ። በአካባቢው ነዋሪዎች ዱበርቲ ተብለው ይጠራሉ። ሴት ጸሎት አድራጊዎች እንደማለት ነው። መሪዋ ዘንግ ይጨብጣሉ። የጸሎት አድራሹ ልዑክ ተወካይ እንደማለት ናቸው። የአካባቢው ነዋሪ አበጋር ሲል ይጠራቸዋል። ምክንያቱ በውል ባይታወቅም የጸሎት አድራሾቹ ብዛት ሙሉ ቁጥር አይሆንም። እንደ አካባቢው ተጨባጭ ሁኔታ ሲያንስ 3 ሲበዛ 9 እንደሚሆኑ አጫውተውኛል። አምስት አባላትን ያዘው የዱበርቲ ቡድን በየተራ የመኖሪያ ቤቱ በር ላይ ላፍታ ከተቀመጡ በኋላ ወደ ውስጥ ይዘልቃሉ። እዚያ በኩታ የተከለለ ልዩ ማረፊያ ተዘጋጅቶላቸዋል። ወይዘሮ መሪማ ለትልቅ እንግዶቿ ይመጥናል ያለችውን ምግብና መጠጥ ማዘጋጀትና ማቀራረቡን ቀጠለች። ጎረቤቶቿ በእያንዳንዱ ስራ ላይ ተሳታፊ ቢሆኑም የተዘጋጀውን ለእንግዶቿ የማቅረብ ኃላፊነት ግን የሷ ብቻ ነው። ስታቀርብም እንደሚቀርበው የምግብ ወይም የመጠጥ አይነት ምርቃት ይሰጣታል። ለገንፎ ምርቃ ጀባ፣ ለቡና ቀሃዋ ጀባ፣ ቡቅሪ የተባለ ለሚጠራው የማያሰክር መጠጥ ፈርሶ ጀባ ትላለች። ጀባ እነሆ ተብሎ ሊተረጎም ይችላል። ጀባታውን ተከትሎ ምርቃን ይሽጎደጎዳል። እንዳቀረበችው ገንፎ ምጧ ገር እንዲሆን፣ እንዳዘጋጀችው ቡና እንደጠመቀችው ቡቅሪ የሚወደድ ልጅ ፈጣሪ እንዲሰጣት።
ሮፎ መረባ
መረባ
ገፎ ጀባልሽና
መረባ
ገንፎ
መረባ
ገራ ኑሮ አላህ ይስጥሽ
መረባ
ያባሽ ማይስማው
መረባ
ትጭ በኋላ ሻላህ ዝውልልኝ
መረባ
ሮፎ መረባ
መረባ
ምርቃ ጀባ ብለሻል
መረባ
ገዘው እንግዲህ
መረባ
በገር አላህ ያርገው
መረባ
ያው ገር በገር
መረባ
ያባሽ ማይስማሽ
መረባ
ታንሰማ
መረባ
ዳሪያ ጅንቆላ
መረባ
በልበላ አመት
መረባ
የጸሎት መርሃ ግብሩ፣ የምርቃት ስርዓቱ፣ የአመጋገብ ሂደቱ ዘፈቀዳዊ አይደለም። ይልቁንም ያልተጻፈ ግን የተጠና ተውኔታዊ ተምሳሌት የተከተለ ነው። ለምሳሌ ጸሎት አድራሾቹ ምጧ ቀላል እንዲሆን ሲመርቁ ውሃ የሞላበት ቅል በእጃቸው ይዛሉ። በምርቃኑ መሃል ድንገት የቅሉ ውሃ ይፈሳል። እናቶቹም የህፃን ድምጽ ያሰማሉ። የቅሉ ውሃ በእንሸረት ውሃ፣ ቅሉ ደግሞ በሚወለደው ህፃን ተመስሎ ለምትወልደው እናት መልካም ምኞታቸውን ያደርጋሉ። ሳሉ ጎረቤታቸውን በስራ ሲያግዙ የነበሩት ወይዘሮ ፋጢማ ሙሄ ይህ ወላጆቻችን ያቆዩን እኛ የተቀበልነው ለመጪው ትውልድ ባደራ የምናስረክበው ባህል ነው ይላሉ። እምነትና ዘር የማይለይ ሰውነት ብቻ የሚስተናገድበት ፋጢማ ቆሬ።
ክርስቲያኑም ሙስሊሙም ዱዓ ያደርጋል። እንደኛ ባሻል አንለያይም። አንዴ ነው
በጸሎታቸው ላይ የምታነሳቸው ቁም ነገሮች ምንድን ናቸው?
ነው አላህና ምንለም
ምን እያላችሁት?
አላህ አድርስልን፣ ደህና ትውለድልን፣ ልጅም ደህና ይደግልን እያልን ነው። ፋጢማ ቆሬ የተደረገለት ልጅ አዎ፣ አላህ የመረቀው ነው። ጥፋት አያጠፋም። ተመለስ ብትለው ይመለሳል ማለት ነው።
እዚህ መጥተው በደህና እንደወልድ ዱዓ ያደርጉልኛል። ከዛ ያው በደህና እንደወልድ ዱዓ ያደርጉልኛል። ኢንሻአላህ በደህና ወልዳለሁ ብዬ ተስፋ አደርጋለሁ።
ስንተኛ ልጅሽ ነው አሁን? ይሄ
ሁለተኛ ልጅ።
በተመሳሳይ ሁኔታ እንደዚህ አይነት ጸሎት ተደርጎልሽ ነበር?
ተደርጎልኛል።
ከጸሎቱ ምን አገኘሁት ያለሽ?
ከጸሎቱ ሁሉንም ነገር ጥሩ ነገር አግኝቻለሁ።
ምን አገኘሁት ያለሽ?
በሰላም ወልጃለሁ፣ ጥሩ ልጅ ወልጃለሁ፣ ጤናማ ልጅ ወልጃለሁ። እነሱ ዱዓ እንዳደረጉ
ታላቅ እህቷ ትርንጓራጋውም ፋጢማ ቆሬ ሰው በአቅሙ አጋርነቱን የሚያሳይበት ተናፋቂ ዝግጅት መሆኑን ትገልጻለች።
ያው በተቻለው ሰው ዶቄትም ሆነ ስኳር እንዲያቅም የተገኘውን ተይዞ ያው እንረጌታለን። ራሱን የዝኩናን ስራም ሁሉም ይረጃል። ትትወልድም ያው እንደዚሁ ደግሞ በተቻለ የሚጠጣው ሆነ ስኳር ሆነ ዶቄትም ሆነ ያው መቼም የተቻለውን ባህል አለ። ያንኑ በቤትም እንዳይወለድ ያው የታክስ ነው። ዛሬ ሐኪም ቤት ነው
ቤት ነው የወለድሽው?
እኔ ሐኪም ቤት ነው። ያው ግን መጀመሪያ ፋጢማ ቆሬ አደርጋለሁ፣ ግን የምወልደው ሐኪም ቤት ነው።
ስለዚህ ሳይንሱም እምነቱም አይጣረስም።
አዎ፣ ይሄ ያው በሙስሊም ሆነ በክርስቲያን ሆነ መለያየት የለም። አብረን ዱዓ አብረን ያው አንድነት ሆነን
ዱበርቲዎቹ ከፈጣሪ በታች ለተሰጣቸው ክብር የሚከፍሉት ዋጋ ምስጋናና ጸሎት፣ መልካም ምኞትና ምርቃን እንደሆነ ይናገራሉ። የዱበርቲዎቹ መሪ ወይዘሮ የሺ መኮንን። ለወይዘሮ የሺ የጸሎት ፕሮግራሙ ልዩ ትርጉም አለው። የመጀመሪያው እንደ ጸሎት አድራሽ፣ ሁለተኛው እንደ ወላጅነት ከማህፀናቸው በበቀለችው ልጃቸው መሬማ ቤት መገኘታቸው።
አላህን ብላ ጠርታኛለችና ሰው አርዶኝ አላህ ብለን ከጌታችን እንመጣለን። መተን እዚሁ ውላጋና ውላ በህ ያላህ መለመኛ ነው። መጀመሪያ ደጃፉ ላይ ታስሮ እናገኛለን። ደጃፉ ላይ ቁጭ ብለን እንገባለን። ትንወጣም እንዲያገባባችን ፊት የገባችሁ ኋላ ፊት ትወጣለች፣ ኋላ የገባችሁ ኋላ ትወጣለች። አላህን የመለመን ነው።
እንደው በአጋጣሚ ዛሬ የፋጢማ ቆሬ ዝግጅቱ ላይ የእርስዎ ልጅ ነች። እንደ የተለየ ነገር ይፈጥራል ልጅ ላይ አሁን የወለዱትም ልጅ ጸሎት ሲቀመጥ ሲቀመጡ
እንግዲህ አላህን ይጃ አላህን ለአላህ መለመኛ እንዲያልጨነቅ እንዲያትጨነቅብኝ ጨርቋት አይሰማ ትወረጅልኝ አሳቤን አላህ አቆልልኝ ነው። የአስራ አንድ እናት ነው። አስራ አንዱ ተወልደው አድርገው ሁሉም በየምስራ ይዘውልኛል። ይችም አንዷ ናት። እና ጦለት ሌትም ቀኑን ጦለት እናደርጋለን፣ እጋጅ እናደርጋለን፣ ምክር እንሰጣለን። ያው እዚህ ካላህ ጋራ እንደዚሁ ነው።
ዱበርቲዎቹ ጸሎት ያደረጉለትን ልጅ አድጎ ሲያገኙት የኔ ልጅ ነው እያሉ ይጠራሉ ይባላል።
ያው የእንጀ ልጆቻችን ነው የምናየው፣ እንደ እነዚህ ልጆቻችን እናዛቸዋለን። እንጀ ልጆቻችን ያከብሩናል።
በብዛት ምርቃን ነው የምታደርጉት እና ምን ምን ትላላችሁ?
ልጅሽ ይደግልሽ፣ ደህና ውለጂ፣ ልጅሽ ይደግልሽ፣ ማረግ ይድረስልሽ፣ ተመንግስትም ተአገሩን ጀምረን አገርም አግማን ይሁንልን ነው የምንለው። አገር ደህናታ ሆነ እዝም ዘንቶ መቀበጥ የለም።
በወሎ አካባቢ ገናና የነበረው ፋጢማ ቆሬ አሁን ከትውስታ የራቀ ከተግባራዊነቱ እየተዘነጋ የመጣ ይመስላል። ለኢትዮጵያውያኖች እምብዛም ቅርብ ያልሆነውን የምዕራባውያኑን ቤቢ ሻወርን በስልጣኔ የሚጠቅሱ የራሳቸውን ፋጢማ ቆሬ ግን ከነ መፈጠሩ የማያውቁ ቢያውቁም በኋላ ቀርነት የሚፈርጁ አልጠፉም። ይህ የመጥፋት አደጋ ያንዣበበበት ከማይዳሰስ ቅርስ የሚፈረጅ ባህል ህላዌው እንዲጠበቅ የሚመለከተው አካል ሁሉ ኃላፊነት ቢሆንም የአምባሰል ወረዳ ባህል ቱሪዝም ጽህፈት ቤትን ጥረት ማድነቅ ግን ግድ ይላል። የጽህፈት ቤቱ ኃላፊ ገነት ጌታሁንን አናግረናቸዋል።
በወረዳችን በርካታ ባህሎች አሉ። ከበርካታ ባህል ትውፊቶች አንዱ ፋጢማ ቆሬ ነው። እንዳየኸው ባህሉ ኦሪጂናል ሆኖ የተለያየ ማህበራዊ ትስስርን የሚያጠናክር ማህበረሰባችን አብሮ የመኖር ባህሉ የተቸገረም በትንሽም በትልቅም ይሁን እየተረዳዱ የሚኖሩበት ሃይማኖት ሳይለዩ በአንድ ሆነው ምንም የሌላቸው ባለው በተለያዩ በአቅማቸው ሰው የሚረዳዳበት እና ባህላዊ ትስስር የሚያጠናክር ሆኖ ያለ ባህል ነው። እነዚህም ባህሎች እንዳይጠፉ ለማድረግ በቦታው ላይ በመገኘት ከሰዎቹ ጋር አብሮ በመዋል እና እንደዚሁም ደግሞ ተመዝግቦ ኢታንጀብል ቅርስ ላይ ተመዝግቦ የማይዳሰሱ ቅርሶች ላይ ተመዝግቦ እንዲቀመጡ ጥረት እያደረግን ያለን።
በርካታ የህብረተሰብ ክፍሎች ቢሳተፉም በእድሜያቸው የገፉ ወይም ደግሞ ወላጆቻቸው ያስቀመጡላቸውን ታሪክና ባህል ልምድ ይዘው የሄዱ ሰዎች ናቸው። አሁን ብዙዎቹ ወጣቶች ይህም ባህል እየተገበሩት አይደለም ወይም እየዘነጉት ነው የሚል አንዳንድ አስተያየት አለና በተለይ ወጣቱ የራሱን ማንነት እንዲያስታውስ ከማድረግ አንጻር ምን መሰራት አለበት?
ያው አሁን ላይ በተለይ አሁን በዘመናዊ ነገሮች ነው ብዙ ነገር እየተቀየረ ያለው እየተረሳ ያለውና አሁን ያየናቸው ትልልቅ ሰዎች ናቸው ባህሉን እያከናወኑት ክንውኑን ያሉት። ቢሆንም ግን ልጆች ናቸው አይታት ከሆነ ነፍሰ ጡር አልጅናት ግን ያን ባህል ካለመርሳት አካባቢውም ላይ ያሉ ትልልቅ ሰዎች በመኖራቸው ምክንያት ነው ይሄ ባህል እየቀጠለ ያለውና እነሱም ነገ ከነገ ወዲያ ደግሞ ይሄን ባህል አስቀጥለው የሚሄዱበትን መንገድ እንዲያመቻቹም እንዲቀጥሉም እኛም ጥረት እናደርጋለን።
ከቀናት በኋላ ፋጢማ ቆሬ ያዘጋጀችው ወይዘሮ መሬማ በሰላም መገላገሏን ሰምተናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአምባሰል 03 ቀበሌ ጫንጮ ጎጥ።
መስፍንን ለቀደመው ዘገባው እናመሰግናለን። በተሰፍ ፍለጋ ከጥቂት ዓመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልደ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት ያለመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩል እስካሁን ድረስ ከ200 በላይ ሰዎችን አገናኝቷል። ስራው አልፊ ቢሆንም በቀጣይ ዓመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ሙሉ ዘገባውን እናዳምጥ። የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅናቱ በሕይወት እንደሌሉ ነበረ። የዛሬ 2 ዓመት ከግማሽ ከአንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው።
በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደሩ ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በእርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ አግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን።
ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅ እናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል።
I flew down just a couple of months after I got the letter actually.
ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው ሞክራለሁ።
Surrealistic is a word that I often use when I describe the situation.
ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፈለገ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉድፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ ሁለት ልጆችን የስጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ።
I was searching for both of my children's families and one of our children
በጉድፈቻ የወሰድኳቸውን ሁለት ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉድፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅናት ለፍለጋ ተወጣ በፍለጋ ላይ እኔም ላገኛት ወይም ላውቃት ይችል ነበር። አሜሪካ ውስጥ የጉድፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስለወሰንኩ።
ኢትዮጵያ ውስጥ ካለተርፍ በተቋቋመ ድርጅት ደም በተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከ1000 በላይ በጉድፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉድፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉድፈቻ ተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉድፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን ያፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ።
የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ፣ ሁሉም አካላት እንደምትፈልገው ተባባሪ አይሆን። ጥቂቶች አላማህን ሊረዱህ ይችላሉ፣ ሁሉም ግን አይሆን። ምናልባት ፖሊስ ጋር ሄደህ ስትጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነህ እያለ ልትከለከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ። እነሱን ያው አመስግነን ማለት ነው የሚሉበት። ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድነው ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደምታወቀው፣ እና አታገኛቸውም። ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖርም። ሰዎች ይፈራሉ ለመተባበር። እንደዚህ አይነት ነገር ላይ ተጥሎ የተገኘ ልጅ ለክበብ አስገብተው ምናምን ሂደቱ ተጠናቆ በጉድፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ክልል እዚህ አካባቢ ልጅ ተጥሎ አንስተህ ነበር ምናምን እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀው ነው የመሰለው። ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ።
እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ልፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ።
ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን ይሉ በቃ ኢትዮጵያዊ እናት አይደለሁም ልጄን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸው እንደ ሰው ማይቆጥሩ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ፣ አሁን ገና እንደገና መኖር ጀመርን፣ በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች።
አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የሥጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልድ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፈለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለዓይነ ሥጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል።
And some of the things that we're having coming up soon are a couple of new initiatives. We're going to have a DNA database.
በቅርቡ የምንጀምራቸው አዳዲስ ስራዎች አሉ። የዘረመል መረጃ ቋት ይኖረናል። አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ በአሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው።
ድርጅቱ በኢትዮጵያውያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለሥራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያላንዳሽ ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ስራዎችን በነጻ ሊያከናውንም አስቧል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ።